ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥቅምት 19 2017 ዓመተ ምህረት ዝግጅታችን ጀመረ። በኦሮሚያ ክልል ምስራቅ ወለጋ ዞን ትጥቅ እንዲያስረክቡ መጠየቃቸውን የደህንነት ስጋት ላይ እንደጣላቸው የአማራ ተወላጆች ገለጹ።
ከአንገር ጉትን ይዞ ግዳያና ወረዳ የሚባል እስከ አንድ ወደዲቾ እስከ አሊ ቀበሌ የተነሳ ጠቅላላችን በረሃን በሙሉ የሆነ ጄኔራል መጥቶ ትጥቅ ትፈታላችሁ እንዴ አጠቃላይ ትጥቅ አውርድ ተብለናል ብሎ ትጥቅ ማውረድ ጀመረ። አላወርድም ያለ ገበሬ ዳርዳር ይዞ ቁጭ ብሏል። በዝናብም በፀሐይም እየተጉላላ ቁጭ ብሏል። መሄድ ያቃተው እየሰጠ ቁጭ ብሏል።
የተመዘገበ በአካባቢው ስነ ምግባሩ ታይቶ ህዝቡን ይከላከላል ብሎ ህዝቡ ያመነበት በጋቸነ ትርና የራሱን አካባቢ የሚጠብቅ በመንግስት መዋቅር ውስጥ ያለ ካልሆነ በስተቀር የጦር መሳሪያ ታጥቆ መገኘት ያስጠይቃል።
ቀደም ብለው የሰማችኋቸው የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪ ናቸው። የተከተሉት ደግሞ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ነው። በምሽቱ በዚህ ዙሪያ ዘገባ ይዘናል። ሌሎች ጥንቅሮችም እንዲሁም ደግሞ ሀገራዊ ኩነቶችንም የምንቃኝ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው፣ እንዲሁም ደግሞ ስርጭቱን በማቀናበር ብርሃን ኃይሉ እዚህ ስቱዲዮ አብራኝ ትገኛለች። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እስከ ምሽቱ 4 ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር አብራችሁን ትቆዩ ዘንድ በአክብሮት እየጋበዝኩ እዚህ ስቱዲዮ ከአጠገቤ ደረጀ ደስታ ከዓለም ዙሪያ የተሰባሰቡ ዜናዎችን ወደ እናንተ ለማድረስ ይገኛል። ወደዚያው እናልፋለን።
ሰላም ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ጥቅምት 19 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ በተለያየ ጊዜ የሾሟቸውን የአምስት ሚኒስትሮች ሹመት አጽድቋል። ሹመታቸው የጸደቀላቸው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ ዶክተር የፍትህ ሚኒስትር ሀና አራያ ስላሴ፣ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ፣ የቱሪዝም ሚኒስትር ሰላማዊት ካሳና የባህልና ስፖርት ሚኒስትር ሸዊት ሻንካ ናቸው። ከነዚህ ሹማምንት መካከል ሁለቱ ባለፈው ዓመት ሰኔ ወር ላይ የተሾሙ ሲሆን ሶስቱ ደግሞ ባለፈው ጥቅምት 8 የተሾሙ ናቸው። ተሿሚዎቹ ሹመታቸው በምክር ቤቱ ሳይጸድቅላቸው በሚኒስትርነት እንዲያገለግሉ እንዴት ደብዳቤ ይጻፍላቸዋል የሚል ጥያቄ በምክር ቤቱ አባላት ተነስቷል። አሰራሩ የተለመደ እንደሆነና ባለፈው ዓመት የተሰጠው የሚኒስትሮች ሹመት ምክር ቤቱ ለክረምት እረፍት ሊዘጋ በተዘጋጀበት ወቅት በመሆኑ አብዛኛው አባላቱ በስልጠናውና መሰል ጉዳዮች በቂ ጊዜ ባለማግኘታቸው በምክር ቤቱ ሳይጸድቅላቸው መቆየቱን የመንግስት ተጠሪ ሚኒስትሩ ተስፋዬ ቤልጅጌ በሰጡት ምላሽ ተናግረዋል። የህገ መንግስትና ህገ መንግስት ጉዳዮች መምህርና ተመራማሪ አሮን ደጎል ለአሜሪካ ድምጽ በሰጡት አስተያየት ህገ መንግስቱ ለጠቅላይ ሚኒስትሩ የሚሰጠው ስልጣን ለሹመት ያሰባቸውን ሰዎች በእጩነት ማቅረብ ነው ይላሉ። በእጩነት የቀረቡ ሰዎች ሹመታቸው በምክር ቤቱ ካልጸደቀላቸው የሚኒስትርነት ስልጣንን መጠቀም አይችሉም የሚሉት የህገ መንግስት ጉዳዮች ባለሙያ በኢትዮጵያ እየሆነ ያለው ህገ መንግስቱን የሚጻረር ነው ብለዋል። ሚኒስትሮች ከስልጣናቸው በሚነሱበት ወቅት ለምን ለምክር ቤቱ ግምገማ አይካሄድበትም ለሚለው ሌላው በምክር ቤቱ አባላት ለተነሳ ጥያቄም ከአካሄድ አንጻር አንድ ሹመኛ ማንሳት የሚችለው የሾመው አካል ምክር ቤቱ ነው መሆን ያለበት የሚል ነው ሲሉም ባለሙያው መልሰዋል። ይህ በእንዲህ እንዳለ ሁለት አባላት የምክር ቤት አባላት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ሹመት ተቃውመዋል። የአብን ተወካይ ደሳለኝ ጫኔ ዶክተር ጌዲዮን በፍትህ ሚኒስትርነታቸው የኢትዮጵያ ሕዝብ የሚጠይቀውን የፍትህ ጥማት ከማስታገስና ከማርካት ይልቅ አሁንም የፍትህ ስርዓቱ የፖለቲካ መሳሪያ እንዲሆን አድርገዋል ሲሉ ተችተዋል። ሚኒስትሩ የእውቀት ችግር ባይኖርባቸውም የምክር ቤት አባላት ያለመከሰስ መብታችን ሳይነሳ ተጎትተን እንደ ሽፍታ ስንታሰርና ለወራት ስንቀመጥ ሌሎች የምክር ቤት አባላትም ተገቢውን ፍርድ ሳያገኙ ለአመታት ሲንገላቱ ከሳሹ የፍትህ ሚኒስቴር ምንም የሰራው ነገር የለም በማለት ቅሬታ አሰምተዋል። የመንግስት ተጠሪ ሚኒስትሩ ተስፋዬ ቤልጅጌ በበኩላቸው እንደ መሪ ፓርቲም እንደ መንግስትም ዶክተር ጌዲዮን በፍትህ ዘርፍና ከዚያም በፊት በነበሩት ኃላፊነት በጣም ውጤታማ አመራር መሆናቸውን በተጨባጭ ገምግመናል ሲሉ አስታውቀዋል። የምክር ቤቱን ውይይት ተከትሎ ሹመቱ በአንድ ተቃውሞና በሁለት ድምጽ ተአቅቦ በአብላጫ ድምጽ የጸደቀ ሲሆን ቀደም ብለው ቃለ መሐላ ፈጽመዋል ከተባሉት ከዶክተር ጌዲዮን ውጪ አራቱ አዲስ ተሿሚዎች ቃለ መሐላ ፈጽመዋል። የሱዳን ፈጥኖ ደራሽ ጦር ከ8 እስከ 75 እድሜ ባላቸው ሰለባዎች ላይ ወሲባዊ ጥቃት ተፈጽሟል ሲል የተባበሩት መንግስታት ድርጅት አስታወቀ። የሱዳን ፈጥኖ ደራሽ ኃይሎች እና አጋር በሆኑ የአረብ ሚሊሻዎች ከ18 ወራት በላይ በዘለቀው ጦርነት ከ8 እስከ 75 ዓመት ባለው የእድሜ ክልል ውስጥ ባሉ ንጹሃን ዜጎች ላይ ዘግናኝ የሆነ ጾታዊ ጥቃት ፈጽመዋል ሲሉ የተባበሩት መንግስታት ድርጅት ተልዕኮ ዘገባ አመልክቷል። ዛሬ ማክሰኞ የወጣው የመንግስታቱ ድርጅት ተልዕኮ ዘገባ የፈጥኖ ደራሽ ኃይሎቹና አጋሮቹ ሰላማዊ ዜጎችን በመድፈርና አንዳንዶቹን ሴቶች በመጥለፍ የወሲብ ባሪያ ማድረጋቸውን አስታውቋል። ዘገባው አክሎም ጾታዊ ጥቃት ለሰላማዊ ዜጎችን ለማሸበርና ከጠላት አንጃዎች ጋር ግንኙነት ያላቸውን ለመቅጣት እንደ ስልት ጥቅም ላይ ይውላል ብሏል። ከሱዳን ጦር ጋር እየተዋጋ የሚገኘው የፈጥኖ ደራሹ ጦር ከሮይተርስ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። ይሁን እንጂ ከዚህ ቀደም የተባለውን ክስ አጣርቶ ወንጀለኞችን ለሕግ እንደሚያቀርብ ማስታወቁ በዘገባው ተጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያው ፕሬዝደንት ቭላድሚር ፑቲን ለጠላት ጥቃት አጸፋዊ የኒውክለር ጥቃት ምላሽ በመስጠት ላይ ያተኮሩ መጠነ ሰፊ የኒውክለር ኃይል ልምምዶችን ዛሬ ማክሰኞ አስጀመሩ። ፑቲን ይህን ያስጀመሩት ከወታደራዊ ባለስልጣናት ጋር በቪዲዮ በተደረገ ውይይት ነው። በውይይቱም ላይ ፑቲን ከፍተኛ ባለስልጣኖች የኒውክለር ወንጫፊ የባለስቲክና ክሩዝ ሚሳይሎችን ጨምሮ የኒውክለር መሳሪያዎችን በመጠቀም የሚወስዷቸውን እርምጃዎች ይለማመዳሉ ሲሉ ተናግረዋል። የመከላከያ ሚኒስትር አንድሬ ቤልሶቭ ልምምዱ ሩሲያ በጠላት የኒውክለር ጥቃት ቢደርስባት የሩሲያ ስትራቴጂካዊ ጥቃት ኃይሎችን ለተቀናጀ የኒውክለር ምላሽ ለማዘጋጀት ያለመ ነው ብለዋል። በመጨረሻም የዶናልድ ትራምፕ የረጅም ጊዜ አጋር የሆኑት ስቲቭ ባነን ምክር ቤቱን በመድፈር 4 ወራት በእስራት ካሳለፉ በኋላ ዛሬ ማክሰኞ ተፈተዋል። ባነን ለእስር ያበቃቸው እንደ አውሮፓ አቆጣጠር ጥር 6 2021 በምክር ቤቱ ህንፃ ላይ ለተፈጸመው ጥቃት ለተደረገው ምርመራ በምክር ቤቱ ፊት ቀርበው ቃላቸውን እንዲሰጡ የቀረበውን ትዕዛዝ ለመቀበልና ትረምፕ እንደ አውሮፓ አቆጣጠር የ2020 የምርጫውን ውጤት ላለመቀበል ፈጽመውታል ከተባለው ክስ ጋር የተያያዙ ሰነዶችን ለማቅረብ ፈቃደኛ ባለመሆናቸው ነው። ባነን በዩናይትድ ስቴትስና በሜክሲኮ ድንበር ግንብ እንዲገነባ ገንዘብ የሰጡ ለጋሾችን በማጭበርበር በኒውዮርክ ግዛት ፍርድ ቤት ተጨማሪ የወንጀል ክስ ቀርቦባቸዋል። በህገ ወጥ የገንዘብ ዝውውር፣ በማሴር፣ በማጭበርበር እና በሌሎች ተያያዥ ጉዳዮች የተከሰሱት ባነን ጥፋተኛ አይደለሁም ብለዋል። በዚህ ጉዳይ የፍርዱ ሂደት በታህሳስ ወር ሊጀመር ቀጠሮ ተይዟል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የማክሰኞ ዝግጅቶቻችን ጋር ወደ ኤደን ገረመው መልሳችኋለሁ። The Voice of America.
ከዓለም ዙሪያ የተጠናቀሩትን ዜናዎች ያደረሰንን ደረጀ ደስታን እናመሰግናለን። እስከ ምሽቱ 4 ሰዓት ድረስ አብራችሁን ታምሹ ዘንድ የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከዋና አዘጋጇ ጽዮን ግርማ እንዲሁም ከማህበራዊ የዌብ ድረገጽ ፕሮዲሰራችን አበባየሁ ገበያው ጋር በመሆን ነው። ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። ትጥቅ እንዲያስረክቡ በመጠየቃቸው በደህንነት ስጋት ላይ መሆናቸውን የአማራ ተወላጆች ገለጹ። በኦሮሚያ ክልል ምስራቅ ወለጋ ዞን በሚገኙ 6 ወረዳዎች የሚኖሩ የአማራ ተወላጆች ራሳችንን ከታጣቂዎች ለመጠበቅ የገዛነውን መሳሪያ እንድናስረክብ ተጠየቅን፣ ይህ ደግሞ ለጥቃት ያጋልጠናል ሲሉ ተናግረዋል። በኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምጽ በሰጡት ምላሽ በሚሊሻ ወይም ደግሞ ጋቸና ሲርና በተባለ አደረጃጀት ያልተካተተ ማንኛውም ግለሰብ የጦር መሳሪያ ይዞ መንቀሳቀስ እንደማይችል ተናግረዋል። አስቴር ምስጋናው ዘገባላት።
በኦሮሚያ ክልል ምስራቅ ወለጋ ዞን ግዳያና ሊሙ ጉቱዋዩ ደንጎሮ አንገር ጉትንና ኬረሙ በተባሉ ወረዳዎች የሚኖሩ የአማራ ብሔር ተወላጆች የግል የጦር መሳሪያችንን ለመንግስት አስረክቡ ተብለናል ሲሉ ነው ከፍተኛ ስጋት እንደፈጠረባቸው የተናገሩት። ነዋሪዎቹ ለአሜሪካ ድምጽ ሲናገሩ ከሶስት አመታት በፊት በአካባቢው ባሉ ታጣቂዎች ግድያና አገታ በተደጋጋሚ ይፈጸምባቸው እንደነበር አስታውሰዋል። ችግሩን ለመከላከል በማሰብ ከሶስት አመት በፊት ጀምሮ በመንግስት ውቅናና ፍቃድ መሳሪያ ገስተንና ታጥቀን ቆይተናል ሲሉም ተናግረዋል። ባለፈው ሳምንት ሰኞ ጥቅምት 11 ቀን 2017 ዓመተ ምህረት የአካባቢው ባለስልጣናትና የፌደራል የመንግስት የጸጥታ ኃይሎች ስብሰባ እንደጠሯቸውና መሳሪያ እንዲያስረክቡ እንደነገሯቸው ጠቁመዋል። ይህ ደግሞ ለጥቃት ሊዳርገን ይችላል ሲሉ ስጋታቸውን ተከሰዋል። ይህንን አስተያየት ከሰጡት መካከል በምስራቅ ወለጋ ዞን ኬረሙ ወረዳ ሃሮ አዲስ አለም በሚባል ቀበሌ የሚኖሩና በደንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁን ግለሰብ ይገኙበታል።
የኔ መከተል ጠቅላይ ሚኒስትር ደመቀ መኮንን እየጠበቅ ሸኔ ሲከተከው በያዞሩ እየገባ ያፈነ ያገተ ሲወስዶ በየራስ በየደጃ ፈመሳሪያ ግዛና ጠንክረ ተጠብቃለ አመመሪያ ሰው ትንሽ ልቆ ህዝቡ ገዛ ንብረቱን ሽጦ ነው ከልጆቹ መንጋጋ ሸኔ ልጆችን ከሚያርድብኝ እያለ የሚጠምደው በሬ ሁለት በሬ ከሆነ አንዱን እየሸጠ ዶሮውን ጨቅላውን እየሸጠ ነው የገዛ። ከዛ በኋላ ሸኔንም መከታተልና መቋቋም ጀመረ። ዛሬ ደግሞ ተናካቴ ተወርዳለህ አለ። ከአንገር ጉትን ይዞ ግዳያና ወረዳ የሚባል እስከ አንድ ወደ ቢቾ እስካሊ ቀበሌ የተነሳ ጠቅላላችን በረዋን በሙሉ የሆነ ጄኔራል መጥቶ ትጥቅ ትፈታላችሁ እንዴ አጠቃላይ ትጥቅ አውርድ ተብለናል ብሎ ትጥቅ ማውረድ ጀመረ። አላወርድም ያለ ገበሬ ዳርዳር ይዞ ቁጭ ብሏል። በዝናብም በፀሐይም እየተጉላላ ቁጭ ብሏል። መሄድ ያቃተው እየሰጠ ቁጭ ብሏል።
መሳሪያቸውን ያስረከቡ ሰዎች አሉ። አሁን
አሉ ጉትን ከተማ ውስጥ ያስረከቡ ሰዎች አሉ። ሌላ ቦታ አላስረከቡም። ጉትን ከተማ ውስጥ አስረክበዋል። አሁ ያለ ውጭ በግድ ከተማ ነው። ዙሪያውን ታፍነው በልጅባልና በመከላከያ ታፍነው አስረክበዋል።
የአራት ሴት ልጆች አባት መሆናቸውን የነገሩንና በተመሳሳይ ምክንያት ስማቸውን በሚስጥር እንድንይዝ የጠየቁን የአንገር ጉትን ወረዳ ነዋሪ የሆኑ የ65 ዓመት አዛውንት የአካባቢው ባለስልጣናት ባለፈው ሳምንት ሰኞ ስብሰባ ጠርተው ከተሰብሳቢው ሀሳብና አስተያየት ሳይቀበሉ እስከ ዛሬ ማክሰኞ መሳሪያ አስረክቡ የሚል ትዕዛዝ እንደሰጧቸው ተናግረዋል። ከዚያም ከትናንት በስቲያ እሁድ ስልክ ደውለው አስረክብ ስላሉኝ ልጆቼን ከሞት አድንበታለሁ ብዬ በ120 ሺህ ብር የገዛሁትን መሳሪያ አስረክብ ያለው ብለዋል።
ሰላም ባልሆነበት ጊዜ መንግስት አውርዶ መመሪያ ባወረደበት ጊዜ ዘገስተ በጣም ተጨናንቀን ልጆቻችን ከዳቦና ወይም ከማንኛው ብለን ቀንሰን ያገስተን መንግስት ወስኙ ታፈቁ ብሎ ጠብቁ ቀያችሁንና ሀገራችሁን ጠብቁ ብሎ መንግስት ባመጣው መመሪያ እንዴት እናስረክባለን? ባለው ነገር ግን ወደፊት ባለው ነገር እዙኝ እንታዘዛለን በምንበት ጊዜ አፍነን እንደውም ሀሳብ አልቀበል በማለት በቃ ህዝቡ በመሸማቀቅ መንግስት ያወረደው መመሪያ ነው በማለት በማስገደድ ይህን እንኳን ልልሽ አልችልም። ተወስኗል ተወስኗል፣ ታመጣላችሁ ታስረክባላችሁ፣ ሳላ በቃ ተወሰነብን ያስረናል ብለን እሱ ይሁን የቆየ ታስረ ሶስተው ንበት አልተበጣም እኛ
የኦሮሚያ ክልላዊ መንግስት ቃል አቀባይ ኃይሉ አዱኛ በበኩላቸው ትጥቅ ያላቸውን ነዋሪዎች ወደ መደበኛ የጸጥታ መዋቅር የማስገባት ስራ እየተሰራ መሆኑን አረጋግጠዋል። አቶ ኃይሉ ዛሬ ለአሜሪካ ድምጽ ሲናገሩ በኦሮሚያ ክልል በሁሉም አካባቢዎች የግል የጦር መሳሪያ ያለውን ግለሰብ መንግስት በሁለት አደረጃጀቶች እንዲገባ ያስገድደዋል ብለዋል።
የሚሊሻን ስልጠና የወሰደ በክልሉ በወረዳው የሚታወቅ የተመዘገበ በአካባቢው ስነ ምግባሩ ታይቶ ህዝቡን ይከላከላል ብሎ ህዝቡ ያመነበት በጋችነትና የራሱን አካባቢ የሚጠብቅ በመንግስት መዋቅር ውስጥ ያለ ካልሆነ በስተቀር የጦር መሳሪያ ታጥቆ መገኘት ያስጠይቃል ማለት ነው። ስለዚህ ማንኛውም ግለሰብ የጦር መሳሪያ የያዘ ወይ ሚሊሻ መሆን አለበት ወይ ጋችነ ስርነ መሆን አለበት። ከዚህ ውጭ ያለው ህገወጥ ነው ማለት ነው። በግለሰብ መንግስት የማያውቀው ጦር መሳሪያ ይዞ መንቀሳቀስ አይቻልም ማለት ነው። የመንግስት የጸጥታ አካላት የሚቆጣጠሩት ካልሆነ በስተቀር በራሱ ስጋት ይሆናል ማለት ነው። ስለዚህ ራሳችን እንጠብቅበታለን ካለ ከሚሊሻ መሸሽ የለበትም ማለት ነው። ይሄ መሳሪያ ያለው ሰው ወደ ህጋዊ መምጣት አለበት። ወደ ህጋዊ አልመጣም የሚል በራሱ ህገወጥ ነው ማለት ነው።
አቶ ኃይሉ ስለ ጋቸና ሲርና ትርጉም ሲያብራሩ
ጋቸነ ስርና ማለት ኦሮሞ ባህል ውስጥ እርስ በራሱ የሚጠባበቅበት ህዝቡ ተደራጅቶ የራሱን ሰላም የሚያስጠብቅበት ማለት ነው። እሱ በአዋጅን በህግም የተደነገገ ነው ማለት ነው። እነዚህ የሚደራጁት በማህበረሰቡ ያላቸው ስነ ምግባር ታይቶ ካላቸው ቁርጠኝነት ታይቶ የሚመረጡ ማለት ነው።
መሳሪያቸውን ካስረከቡ ከባድ ጥቃት ይገጥመናል የሚሉት ስማቸው ቢገለጽ ችግር ሊገጥማቸው እንደሚችል የነገሩን ሌላው የአንገርጉትን ወረዳ ነዋሪ ሁኔታው ስጋት ፈጥሯል ሲሉ ተናግረዋል።
ያው አማራውን ፊት ያው ራስን ጠብቅ በደን እየሸክ ግዛ መሬትን ኩንድራት እየሰጠ ግዛ ብሎ ነበረ። አሁን መስፈሻ ላይ እንደገና ዛሬ ደግሞ ይኸው ሸኔ ሲቀርብ ያየው ጊዜ እሳቸው የሚያምጡት ማንም ያምጠው አይታወቅም። ሸኔ ቀረበ። አሁን መሳሪያ እንደገና መልሶ መሳሪያ መስጠት ጀመረ።
እርሶ መሳሪያ አስረክበዋል?
አዎ።
መቼ?
ትናንትና። አማራው አሁን ዛሬ በጭንቀት ነው ያለው። አንድ ሰግቶ ወደ ከተማ ለመውጣት መታወቂያ አንታይናል እንደገና የሁለተኛውን ዓመት መታወቂያ ስናሳይ ይሄን ግዴታ አሳዲስ ይላል።
በሁለቱም አደረጃጀት መግባት ያልፈለገ ግለሰብ ምን ይሆናል ተብለው ለተጠየቁት ጥያቄ አቶ ኃይሉ አዶኛ ተከታዩ መልሰዋል።
መሳሪያውን ይዞ ወደ ሚሊሻ ሆኖ የሚያገለግል ከሆነ መሳሪያውም ይዞ ያገለግላል ማለት ነው። አይደለም አይደለም፣ እኔ ሚሊሻ መሆንም አይፈልግ የሚል ከሆነ ደግሞ ሌላ ታጥቆ ማህበረሰቡ መጠበቅ የሚፈልግ አለ። አስመዝግቦ ይሰጣል፣ ለመንግስት አስተላልፎ ይሰጣል። መንግስት በሌላ ጊዜ መልሶ መሳሪያውን የሚሰጥበት ሁኔታ አለ ማለት ነው። ስለዚህ የሚወረስ ሳይሆን ህጋዊ አሰራሩን ተከትሎ እንዲሄድ የማድረግ ስራ ነው እየተሰራ ያለው ማለት ነው። አካባቢ ያለው ሸኔም ብቻም ሳይሆን ጽንፈኛ ፋኖም አለ፣ ጥቃት እየፈጸሙ ነው በማህበረሰቡ ላይ። መንግስት ደግሞ የህግ የበላይነትን ለማስከበር እየሰራ ይገኛል። ወደ ህጋዊ አሰራሩ መመለስ ደግሞ ለሁሉም ይበጃል ማለት ነው። ማስረከብ አለባቸው። ከመንግስት ጸጥታ አካላት መሸሽ ተጠያቂነትን ያስከትላል። ስለዚህ ወደ ህጋዊ መንገዱ መግባቱ ይጠቅማል ማለት ነው፣ ተጠያቂነት ስለሚያስከትል።
በዘገባው ስማቸው የተጠቀሰው የኦሮሞ ነጻነት ሰራዊትና ፋኖ ታጣቂ አመራሮች ከዚህ ቀደም ለተመሳሳይ ውንጀላዎች በሰጧቸው ምላሾች ተዋጊዎቻቸው ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ በጽኑ አስተባብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሐምሌ ይፋ ባደረገው ዓመታዊ የሰብአዊ መብት ሪፖርት ግጭቶች ባሉባቸው አካባቢዎች በሚኖሩ ሲቪሎች ላይ የሚደርሱ ጥቃቶች አሳሳቢ መሆናቸውን ጠቁመዋል። ኮሚሽኑ ከሐምሌ 1 ቀን 2015 ዓ.ም እስከ ግንቦት ወር 2016 ዓ.ም ባለው ጊዜ ድረስ ተመዘገበ ያለውን መነሻ አድርጎ እንደገለጸው በታጣቂ ኃይሎችና በመንግስት የጸጥታ ኃይሎች በተወሰዱ እርምጃዎች በሲቪል ሰዎች ላይ የሚደርስ የሞትና የአካል ጉዳት አሳሳቢነት ቀጥሏል። ለአሜሪካ ድምጽ አስቴር ምስጋ ነው።
የተከታተላችሁት ለማክሰኞ ምሽት ጥቅምት 19 2017 ዓ.ም የያዝነውን አብይ ርዕስ መሰናዶ ነበረ። የትንታኔ መጽሔት ዘገባዎች ይቀጥላል። ከሱዳን ወደ ኢትዮጵያ የተመለሱ የትግራይ ተወላጆች እርዳታ እንዳላገኙ ተናገሩ። በትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት ወደ ሱዳን ተሰደው የነበሩ የትግራይ ተወላጆች በሱዳን ጦርነት ምክንያት ወደ ሀገራቸው ቢመለሱም እርዳታ ማግኘት እንዳልቻሉ ገልጸዋል። የክልሉ ማህበራዊ ጉዳይና መልሶ ማቋቋም ቢሮ በበኩሉ በአቅም እጥረት ምክንያት ተመላሾቹ እርዳታ እያገኙ እንዳልሆኑ ጠቅሶ ጉዳዩን ለፌዴራል መንግስት አሳውቀናል፣ ከሚመለከታቸው ዓለም አቀፍ ተቋማት ጋርም ተነጋግረንበታል ብሏል። ከኢትዮጵያ አደጋ ስጋት አመራር ኮሚሽን ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድህን ዘገባ አለው።
የአሜሪካ ድምፅ ካነጋገራቸው ተመላሾች አንዱ የሆኑት አቶ ገብረ ሊባኖስ ጊዱ በ2013 ዓ.ም ጥቅምት ወር ላይ የሰሜን ኢትዮጵያው ጦርነት ሲቀሰቀስ እሳቸው ምዕራብ ትግራይ ብለው ከጠቀሱት አካባቢ ከ70,000 በላይ ህዝብ ከቀዬው ተሰዶ ሱዳን መግባቱን ተናግረዋል። በሱዳን የትግራይ ተወላጅ ስደተኞች የሚኖሩባቸው ዑምራኩባ፣ ቱኔድባህና ሐሻባ የሚባሉ ሦስት መጠለያዎች መኖራቸውን የገለጹት አቶ ገብረ ሊባኖስ እሳቸው ዑምራኩባ በሚባለው መጠለያ ለሦስት ዓመት መቆየታቸውን አመልክተዋል። በዚህ መሃል የሱዳን የእርስ በርስ ጦርነት ሲቀሰቀስ ሌላ የደህንነት ስጋት ስለተደቀነብን ዳግም ተፈናቅለን ወደ ኢትዮጵያ መጣን ይላሉ።
ህገወጥ በሆነ መንገድ ባገኘነው መንገድ በሜዳው በጫካው ወደ ኢትዮጵያ ሀገራችን ለመግባት ወስነን መጥተናል። ግጭቱ ምክንያት ነው መነሻው ምክንያት። ጠቅላላው ሲታይ እዚህ የገባው እስከ 4000 በዩኤንኤችአር የተመዘገበ ከሱዳን ተመላሽ አለ። ሽሬ ብቻ ነው ማለት በሌሎች አካባቢዎች አክሱም፣ አድዋ፣ አብያዲ፣ መቀሌ እና በሌላ አካባቢ አሉ። ከአንድ አመት ተኩል እስከ 6 ወር ነው የሚሆነው አብዛኛው። አሁን እስካሁን ድረስም የሚመጡ አሉ። የአሁኑ መንገዱ በጣም ከባድ ነው የሚሉኝ አንዳንድ ያገኛቸዋል ማቃቸው የሚያፈሱ ሰዎች። እስከ 300,000 የሱዳን ገንዘብ ከፍለው ነው እዚህ ድረስ የሚደርሱት።
በብዙ ችግር በህገ ወጥ መንገድ ከሱዳን ተነስተን ኢትዮጵያ መተማ ከተማ ከደረስን በኋላ በዓለም አቀፉ የፍልሰት ድርጅት IOM ድጋፍ ወደ አዲስ አበባ መጣን፣ ከዛም ወደ ትግራይ አቀናን የሚሉት አቶ ገብረ ሊባኖስ፣ ሆኖም እዚያ ከስድስት ወራት በላይ ለሆነ ጊዜ እርዳታ የሚባል ነገር አላገኘንም ይላሉ።
እዚህ መጥተው ደግሞ እዚህ መጥተን ደግሞ የምናገኘው አገልግሎት በጣም ወደ ሀገሬ ነው የመጣሁት ብለህ ራስን እስክጠይቀው ድረስ የሚያደርግህ ነው። ምንም አይነት አገልግሎት የለም።
ለአሜሪካ ድምፅ አስተያየት የሰጡት ሌላኛው ተመላሽ አቶ አማረ ገብረ ሚካኤል በሱዳን ቱኔድባ የስደተኞች መጠለያ ጣቢያ ለሶስት ዓመት መኖራቸውን ገልጸው የሱዳኑ ጦርነት ወደ መጠለያው እየቀረበ ሲመጣ ባለፈው መጋቢት ወር 2016 ዓ.ም ሀገሪቱን ለቀው መውጣታቸውን ተናግረዋል። በሱዳን የተቀሰቀሰው የእርስ በርስ ጦርነት በደህንነታቸው ላይ ስጋት በመደቀኑ ስደተኞቹ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ወደ ሀገራቸው እንዲመልሳቸው መጠየቃቸውን አስተያየት ሰጪው ተናግረዋል። ጥያቄያቸው ተቀባይነት ባለማግኘቱ ግን ለደላሎች ገንዘብ እየከፈሉ በብዙ መከራ በመተማ በኩል ወደ ኢትዮጵያ መግባታቸውን አመልክተዋል። እሳቸው ባለቤታቸውና የባለቤታቸው ወላጆች በተለያየ ጊዜና አቅጣጫ ከሱዳን መጥተው ኢትዮጵያ መግባታቸውን የገለጹት አቶ አማረ ትግራይ ክልል ከደረስን በኋላ ግን ላለፉት 8 ወራት ትልቅ ችግር ገጥሞናል ብለዋል።
የእርዳታ ጉርበተኛ የለንም። ስፔሻሊ ዝጋ እንደመጣን ምንም እኛ ጋር ያው የጠፋ አሻራ ነው የምታደርጉ መሸ መጀመር ላይ ቢመጡት እኛ ጋር ምንም የለም። ስፔሻሊ ሁን ያው በመጋቢ እስካሁን እንደመጣሁት ከአንድች የዩኒሳል ኬንዳ በስተቀር ሌላ የሰጡኝ ነገር የለም። እና ትላልቆች አሉ፣ አሮጌዎች አሉ፣ አካባቢኛም አሉ። እዚህ ጋር አሁን ሰው በጣም ተቸግሮ ነው ያለው። ቤተሰብ ተጠግተ ከሚሰጡት እህልም ምናምን ለዛም እየለመነ ሰው ነው የሚኖረው ያለው እንጂ ምንም ነገር የተሰጠው ምንም ነገር የለም።
የትግራይ ክልል ማህበራዊ ጉዳይና የመልሶ ማቋቋም ቢሮ በበኩሉ የተጠቃለለ አሃዛዊ መረጃ ባይኖረኝም በተለያዩ ጊዜያት ከሱዳን የሚመለሱ ስደተኞች አሉ ብለዋል። ሆኖም በአቅም እጥረት ምክንያት ለተመላሾቹ እርዳታ ማቅረብ አልቻልኩም በማለት ገልጿል። አቶ አደራጀው ሽሻይ በቢሮው የአስቸኳይ ሰብአዊ ምላሽ አስተባባሪ ናቸው።
ትክክል እየሰደዱ ነው ዘለው ፈዲ ማህበራዊ ጸገም ከም ዘለው
ትክክል ነው። እየታገዙ አይደሉም። በከባድ ማህበራዊ ችግር ውስጥ እንዳሉ ይታወቃል። ሆኖም የክልሉ መንግስት አቅም ስለሌለው ምንም ማድረግ አልቻለም።
አቶ አደራጀው ክልሉ ለተመላሾቹ እርዳታ በሚቀርብበት ሁኔታ ላይ ከዩኤንኤችሲአር እና ከፌዴራል የአደጋ ስጋት አመራር ኮሚሽን ኃላፊዎች ጋር መወያየቱን ገልጸው ሆኖም እስካሁን ምላሽ እንዳልተገኘ ተናግረዋል። የአሜሪካ ድምፅ ከፌዴራል የአደጋ ስጋት አመራር ኮሚሽን ምላሽ ለማግኘት ያደረገው ጥረት ለዛሬ አልተሳካም። በሰብአዊ እርዳታ አቅርቦት እጦት ምክንያት ከባድ ችግር ላይ ወድቀናል የሚሉት ተመላሾቹ በበኩላቸው የሚመለከታቸው አካላት ቀድሞ ይኖሩበት ወደ ነበረው ቀያቸው እንዲመልሷቸውና እስከዚያ ድረስ ደግሞ የምግብ እርዳታ እንዲሰጧቸው ተማጽነዋል። አቶ ገብረ ሊባኖስ ኪዱ፦
በሰሜን ያለን ሰዎች የትግራይ ብሔር ተወላጆች በተቀሰቀሰው ጦርነት በጣም ተጎድተናል። እየተጎዳ ነው፣ ይበቃል። የምዕራብ ትግራይ ህዝብ ወደ ነበረበት እንዲመለስ ሰናይ ምኞቴን እገልጻለሁ።
ዩኤንኤችሲአር ባለፈው ሳምንት ጥቅምት 13/2017 ዓ.ም ባወጣው መግለጫ የሱዳን ጦርነት ከተቀሰቀሰ ጀምሮ በዚያች ሀገር የሚኖሩ ኢትዮጵያውያን ወደ ሀገራቸው እየተመለሱ መሆናቸውን አውስቶ እስካለፈው ነሐሴ ወር 2016 ዓ.ም ድረስ 57,600 የሚሆኑ ኢትዮጵያውያን ድንበር አቋርጠው ወደ ሀገራቸው መግባታቸውን አስታውቀዋል። ከእነሱ ውስጥ 11,700ዎቹ ቀደም ሲል በሱዳን በስደተኝነት ተመዝግበው ሲኖሩ የነበሩ መሆናቸውን ያስታወሰው ተቋሙ ወደ ትግራይ ክልል የሄዱት ስደተኞች በምዕራብ ትግራይ ወደሚገኝ መኖሪያቸው መመለስ ስላልቻሉ አሁንም በተለያዩ የክልሉ ከተሞች ተፈናቃይ ሆነው እየኖሩ መሆናቸውን አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በማዕከላዊ ኢትዮጵያ ክልል የትርፍ ሰዓት ክፍያ ያልተከፈላቸው ባለሙያዎች ስራ አቆሙ። ማዕከላዊ ኢትዮጵያ የሚገኘው አንጋጫ ሆስፒታል የጤና ባለሙያዎች ትርፍ ሰዓት ክፍያ ስላልተከፈላቸው በክልሉ ከምባታ ዞን አንጋጫ ወረዳ የሚገኘውና በአካባቢው ለሚገኙ 200,000 ለሚሆኑ ነዋሪዎች አገልግሎት ሲሰጥ የነበረው አንጋጫ የመጀመሪያ ደረጃ ሆስፒታል አገልግሎቱ ተቋርጧል። አገልግሎቱ የተቋረጠው ሐኪሞቹን ጨምሮ 80 የሚደርሱ የጤና ባለሙያዎች ለስድስት ወራት የሰሩበት የትርፍ ሰዓት ክፍያ ስላልተከፈላቸው መሆኑን ተናግረዋል። የሆስፒታሉ አገልግሎት የተቋረጠው ካለፈው ጥቅምት 12 ቀን 2017 ዓ.ም አንስቶ ሲሆን ተገልጋይ የህብረተሰብ ክፍሎች በዚህ የተነሳ መቸገራቸውን ገልጸዋል። የሆስፒታሉ ስራ አስኪያጅ አቶ ተሰማ በራ ለሰራተኞቹ የስድስት ወር ክፍያ አለመፈጸሙና ባለሙያዎቹም ስራ ማቋረጣቸውን አረጋግጠዋል። ዮናታን ዘብዴስ ዘገባለሁ።
በማዕከላዊ ኢትዮጵያ ክልል በካምባታ ዞን አንጋጫ ወረዳ የሚገኘው የአንጋጫ መጀመሪያ ደረጃ ሆስፒታል ሰራተኞች ስራ የማቆም አድማ በማድረጋቸውም የሆስፒታሉ አገልግሎት መቋረጡን ሰራተኞችና የወረዳው ነዋሪዎች ዛሬ ለአሜሪካ ድምፅ አስታውቀዋል። የአሜሪካ ድምፅ ካነጋገራቸው ሰራተኞች ውስጥ በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉም አንድ የሆስፒታሉ ሐኪም ስራ ለማቆም የተገደድ ነው ከአቅማችን በላይ በሆነ ምክንያት ነው ሲሉ ሁኔታውን አስረድተዋል።
መጀመሪያ አካባቢ ላይ ይከፈላል ይባላል፣ ተይዟል ይከፈላል ይባላል። ያ ነገር መጨረሻ አካባቢ የማይከፍሉ አይነት ነገር ነው ከነሱ በኩል የሚሰማው። ይዋስ ብሎ ደግሞ አሁን በዚህ ሰዓት አሁን እየተባለ ያለው ነገር እንደ ወንጀለኛ ነው ሰው እየተያዘ ያለው። ባለሙያ እኮ ወዶ አይደለም፣ ግን አሁን በዚህ ሰዓት ስራውን ጠልቶ እንደወጣ አይነት ነገር ነው አሁን እየተባለ ያለው እንጂ ባለሙያ በዚህ ለምንም አይነት ጥፋት የለበትም። አቅቶት ነው በቃ ስላልቻለ ነው። የቤት ክራይ መክፈል ካልቻለ አንድ ሰው መሰረታዊ ነገር የሚበላ የሚጠጣውን ነገር ካጣ ስንት ባለትዳር ሰው አለ፣ ስንት ደግሞ ከሌላ ሀገር ከሩቅ ሀገር መጥቶ ኑሮ ለማሸነፍ ብሎ የመጣ ሰው አለ። ግን ይሄ ሁሉ በጣም ከብዶታል። በቃ እኔ እንጃ በዚህ ሰዓት አሁን እዚህ አካባቢ አለ ብዬም አላስብም። ሰው ወደ የፍለጋ ስራ ፍለጋ የወጣም ሊኖር ይችላል።
እኚሁ ሐኪም ላለፉት ስድስት ወራት ዶክተሮችን ጨምሮም 80 ለሚሆኑ ሰራተኞች የትርፍ ጊዜ ስራ ክፍያ ባለመፈጸሙም ካለፈው ጥቅምት 12 ቀን 2017 ዓ.ም ጀምሮም ሆስፒታሉ መዘጋቱን ገልጸው አሁንም ገንዘብ እስኪከፈለን ድረስ ስራ አቆመናል ሲሉ ለአሜሪካ ድምፅ አስታውቀዋል።
መፍትሄ እንዲገኝ ብለን ነው እኛ። ሌላ ምንም ከዚህ ውጭ ከዚህ ተቃራኒ ምንም ያሰብነው ነገር የለም። አንድና አንድ እንዲከፈለን ነው የምንፈልገው። ሆስፒታሉ ልክ እንደተዘጋ በሁለተኛ ቀን የአንድ ወር ዱቲ እንኳን ቢገባ የመስከረሙ እንኳን ቢገባ እንገባለን ብለን ቃል ገብተን ነበር። የአንድ ወሩ እንኳን አላስገቡልንም። በጣም ተቸግረናል። በጣም ተሰቃይተናል።
የአንጋጫ ሆስፒታል በአንጋጫ ወረዳናም ከተማ አስተዳደር ለሚገኙ ለ130,000 ህዝብ እንዲሁም ከአጎራባች አካባቢዎች እየመጡ የሚገለገሉትን ጨምሮም በአጠቃላይ 200,000 ለሚደርስ ህዝብ አገልግሎት ሲሰጥ የነበረ ሲሆን በመዘጋቱ መቸገራቸውን አቶ ደረጀ ማሰቦ የተባሉ የአንጋጫ ከተማ ነዋሪ ተናግሯል። የሆስፒታሉ ስራ አስኪያጅ አቶ ተሰማ አበራም ዶክተሮችን ጨምሮም 80 የሚደርሱም የጤና ባለሙያዎች ከክፍያ መቆራረጥ ጋር በተያያዘም ስራ ማቆማቸውን ለቪኦኤ አረጋግጧል። የስድስት ወር የባለሙያዎች ክፍያ እንዳልተከፈላቸው አምነው ሆስፒታሉ መዘጋት ተገልጋዮች የተንገላቱ መሆናቸውን ማስረድተዋል።
በቀኑ ጠዋት ከአስተዳዳሪ ጋር ይሄ ትርፍ ሰዓት ባላቸው ቢከፈል ጥሩ ነው ብለን የተወያየን፣ የዚህ ወር ግማሽ እንኳን መከፈል አለበት ተባብለን ተማምነን፣ ያኛውን ደግሞ የአራት ወሩን ደግሞ ቀጣይ ያሉት ሁለት ወሩ አካባቢ ላይም ከየትም ተደርጎ እንዲከፈል ይሄ ይከፈላቸው የሚለው መብታቸው ይከበር የሚል ነገር አውርተናል። እሱን አውርተ ጨርሼ ወደ ተቋሙ ሲመጣ ተቋሙ ተዘግቶ ነው ያየሁት።
መንግስት ክፍያውን የመፈጸም ፍላጎት ቢኖረውም ችግሩ ሳይፈታ የቆየው የበጀት እጥረት በመኖሩ እንደሆነ ጠቅሰው ወደ ስራ እንዲመለሱ ጥሪ መደረጉንም ተናግሯል። ነገር ግን ስርዓት በሌለው መንገድ የህዝብ መገልገያ ተቋም ዘግተው በጠፉ ባለሙያዎች ላይ በተለይም ከፊት በመሆን ጉዳዩን የሚመሩ 15 ባለሙያዎች መለየታቸውን ጠቅሰው ህጋዊ እርምጃ እንዲወሰድባቸው መወሰንን አክለዋል።
ብዙ ባለሙያዎች ጋር ደውለን አስተዳዳሪ ይደራ ዶክተሮች ጋር እንደውላለን። ችግር የለም ችግሩ እንወያይ ኑ ብሎ አስተዳሪም ደውሏል። በዛም ደግሞ ሊመለሱ አልቻሉም። አንዳንዱ እንደውም ይሳደባል። ገንዘቡን አስገባ ላይ እንደራደርላል። በህይወት ላይ ያው መደራደር አያስፈልግ መቼም። ገንዘቡ ይግባ እንደራደራለን። ገንዘቡን ይንበው እንዴት ከየት እንደሚከፈል ደግሞ እናወራለን ተብሎ ብጠይቅም ለመምጣት እንትን ስላልሆኑ እዛው ችግር የሚፈጥሩ ከዚህ በፊትም ደግሞ እዛ በአመራርነት የሰሩ ሰዎች አሉ። ስለዚህ ህዝቡ ዝም ብሎ ነው የሚንከራተተው ማለት ነው። አቅጣጫ ሲዘን እኛ ከዚህ በላይ ወደ ህግ እርምጃ የምንሄድ የሚሉ ነገሮችን ዋና ዋና ቀንደኞች ቁልፍ ይህንን ዘግቶ የሄዱ ሰዎች ላይ አስተዳደራዊ እርምጃ በላይም ህጋዊ እርምጃ መወሰድ በምን ተከሰው ፍርድ ቤት ያሉ ሰዎች አሉ። አሁን አልተያዙም እንጂ
የከምባታ ዞን ጤና መምሪያ ኃላፊ ዶክተር ራማቶ አቦ በበኩላቸው ችግሩን ለመፍታት ለሰራተኞቹ ጥሪ ብናቀርብም ሰራተኞችን ማግኘት አልቻልንም ብሏል። የተቋሙን ቁልፍ ይዘው የጠፉ ባለሙያዎች ግን በህግ ይጠየቃሉ ሲሉም ተናግሯል።
በቅርብ የተፈጠረው 2017ቱን እየጨረስን አንድ ላይ ከደሞዝ ዲዩቲው ወይ ደግሞ ትርፍ ሰዓቱና ደሞዝ አንድ ላይ እንዲከፈል፣ ሌላውን ደግሞ ገንዘብ ስናገኝ እየከፈል መሄድ እንዳለብን ወደ መግባባት ደርሰን በዛ ሁኔታ ውስጥ እያለን ነው አጋጣሚ ሆኖ ይሄ ነገር የተከሰተው። እና ያው አለመክፈል የመንግስት ችግር ሆኖ ችግሩ ደግሞ የሚታወቅ ነው። ያንን ተዘጋጅተን እስክንከፍል ድረስ ትግስት ማጣቱ በጣም የሚያሳዝን ነው። ቢያንስ ደሞዝ ከፍለን ነበረ። ሌሎች በደሞዝ የሚኖር ሰው አለ። ያው የእኛም እኔም ሐኪም ነኝ ባለሙያ፣ በደሞዝ ትግስት አድርጎ ሌላውን እስክንከፍል ድረስ ከኔም ጋር አትሊስት ፊት ለፊት ላይ አልተወያየንም። ተዘግቶ ነው ያገኘሁት። ከተዘጋም በኋላ ከአንድም ሁለት ጊዜ በማስታወቂያ ጠራን፣ እስኪ እናወያያችሁ ያለውን ነገር እንወቅ ብለን ስንል ባለሙያ ሊቀርብ አልቻለም። ከዛ በኋላ እንግዲህ ያለን አማራጭ ያው የባለሙያ መብት እንዳለ ሆኖ ደግሞ ህዝብ አገልግሎት ማግኘት ስላለበት ሆስፒታሉን፣ ተቋሙን ዘግታችሁ የወጣችሁትን ተቋም እንክፈት፣ ቁልፍ አምጡ ብለን ዋና ዋና አካባቢ ያሉ ስራውን ሲያስተባብሩ የነበሩ ሰዎችን በግልም ተደውሎ መግባት ካልፈለጋችሁ ቁልፍ ይሰጠንና እንግዲህ መንግስት ለህዝብ ያቀረበውን መድኃኒት፣ ላቦራቶሪ፣ የአንዳንድ ከእናቶች ማዋለጃ ክፍል ጋር ያለው ኦፕሬሽን ክፍል ጋር ያሉ አገልግሎቶችን አንገብጋቢ ጉዳዮች ስለሆኑ ቀርባችሁ ቁልፎ ያስረክቡ ወይ ክፈቱልን ሲባል ያንንም ለማድረግ ፈቃደኛ ያልሆኑበት ሁኔታ ተፈጠረ። ችግሩ ያልተፈታበት ሁኔታ ነው ያለው። እንግዲህ የነበረን አማራጭ ያው የህዝብ ውክልናም ስላለብን ተቋሙን ከሚመለከታቸው ከህግ አካላት ጋር ሆነን ቁልፎችን ሰብረን ህዝቡ ቃለ ጉባኤ ይዘን ህዝቡ አገልግሎት እንዲያገኝ ማድረግ ግዴታችን ስለነበር ያን አድርገናል።
ዶክተር ራማቶ በወረዳው ከሚገኙም ከሌሎች ጤና ጣቢያዎች ባለሙያዎችን በማስመጣት ህክምና ለመስጠት እየተሞከረ ነው ብሏል።
ጉራባች አካባቢ ያሉ ከጤና ጣቢያዎች አምጥተን ጊዜያዊ ችግሩን ለመፍታት እየሞከርን ያለ ነው። ምክንያቱም ትልቁ ተጎጂው ህዝብ ነው። ያ የተሰራበት ባለሙያ ያደረገው ነገር መከፈሉ ማይቀር ነው።
ዛሬ ግን በቁጥር ትንሽ ቢሆኑም የተወሰኑ ሰራተኞች ሲመለሱ ፖሊስ አስሯቸዋል የሚባል መረጃ ሰምቻለሁ። እና ወደ ስራ ሲገቡ ለምንድን ነው የሚታሰሩት?
ምናልባት እሱ ቅድም እስከ 8 ሰዓት ድረስ እኔ እየተደዋወልኩ ምን የመጣ ሰው አለ ቅዳሜ እንኳን የወለጡ ቅዳሜ እንደዚህ ጠርተን የመጡ ልጆች ማመልከቻ አስገብተው በቃ ይቅርታ አድርጉልን፣ ህዝብ በድለናል፣ ወደ አገልግሎት እንመለስ ብለው ወደ ቤታቸው በሰላም ሄደው ሁለተኛ ቀን ይገባሉ ብለን ስንጠብቅ፣ ሌላው ውጭ የቀረው አካል ደግሞ አይ አይቻልም፣ ከገባንም አንድ ላይ ነው የምንገባው የሚል ዛቻ ማስፈራሪያ አድርሶብናል ብሎ በዛው ቀሩ። ትላንትና እዛው ነበር፣ አንድም ሰው አልመጣም። ዛሬ እስከ 8 ሰዓት ድረስ የመጣ ሰውም አልነበረም። ከስራ አስኪያጁም ጋር ከወረዳው መዋቅር ጋር እየተደዋወልን ነበር። አሁን የተመለሰ አካል በፖሊስ የሚሰደድበት ምንም ምክንያት የለም እኮ።
የአንጋጫ የመጀመሪያ ደረጃ ሆስፒታል በተመሳሳይ የክፍያ መታጎል ችግር ሰራተኞች በሚወስዱት ስራ ማቆም አድማ አገልግሎት ሲያቋርጥ ካለፈው ዓመት ጋራም ይሄኛው ለሁለተኛ ጊዜ መሆኑን ሰራተኞችና የስራ ኃላፊዎች ጠቁመዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አስከትለን የምናልፈው ወደ አፍሪካ ጉዳዮች ነው። የቻድ ፕሬዝዳንት በቦኮ ሀራም ታጣቂዎች ላይ በስፋት ጥቃት የማድረስ ዘመቻ ጀምረዋል። የቻድ ፕሬዝዳንት ኢድሪስ ዴቢ እሁድ ዕለት ከ40 የሚበልጡ የቻድ ወታደሮችን የገደሉትን በመቶዎች የተቆጠሩ የቦኮ ሀራም ታጣቂዎችን ለመደምሰስ ወታደራዊ ዘመቻ አስጀምረዋል። ቦኮ ሀራም ካሜሩን፣ ናይጄሪያ፣ ኒጀር እና ቻድን በሚያዋስነው በቻድ ሐይቅ ጥቃት አድርሶ ብዛት ያላቸው የቻድ ወታደሮችን ገድሏል። ትላንት አካባቢውን የጎበኙት ዴቢ የተገደሉት ወታደሮች ስርዓተ ቀብርን በማስፈጸም እርዳታ ማድረጋቸውን ጠቅሰው ከካሜሩን ያውንዴ ሞኪ ኤድዊን ክንድን ዜጋ ያስተላለፈውን ዘገባ ቆንጅት ታየ እንደሚከተለው አጠናቅረዋለች።
ፕሬዚደንት መሐማት ኢድሪስ ዴቢ ለተገደሉት ወታደሮቻቸው ሐዘን የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ትዕዛዝ ሰጥተዋል። የማዕከላዊ አፍሪካ ሀገሮች የራዲዮና የቴሌቪዥን ጣቢያዎች ከትናንት ሰኞ ጀምረው ለ3 ቀናት ሃይማኖታዊ መዝሙሮችን ብቻ ማሰማት እንዳለባቸውም አሳስበዋል። ዴቢ የ3 ቀናት የሐዘን ጊዜ ያወጁት ከናይጄሪያ ጋር ሀገራቸውን በሚያዋስነው ድንበር አቅራቢያ ቻድ ሐይቅ ግዛት ላይ የሚገኘው ኢንጎቡዋ መንደርን ትናንት በጎበኙበት ወቅት ነው። የቻድ መንግስት ቴሌቪዥን እንደዘገበው የቦኮ ሀራም ታጣቂዎች በዚያች መንደር ወደ 40 የሚሆኑ የቻድ ወታደሮችን ገድለዋል። ዴቢ ወታደራዊ መለዮ ልብስ ለብሰው የተገኙበት የወታደሮቹ የቀብር ስነ ስርዓት ከትናንት ጀምሮ በተደጋጋሚ በቴሌቪዥን ሲተላለፍ ቆይቷል። ከቀብር ስነ ስርዓቱ በኋላም በሰፊው የቻድ ሐይቅ አካባቢ የተደበቁ የሽብርተኛ ቡድኑን አባላት መንጥሮ የሚደመስስ አዲስ ሰራዊት ወደ በአካባቢው አዝምቻለሁ ሲሉ በመንግስቱ ቴሌቪዥን አውጀዋል። እንደ ቻድ ፕሬዚደንት የሰራዊቱ ጠቅላይ አዛዥ መሆናቸውንና የሲቪሎችን ደህንነት የመጠበቅ ኃላፊነት እንዳለባቸው የተናገሩት ዴቢ በመንግስቱ ወታደሮች ላይ ይህንን አስከፊ ጥቃት ያደረሱ የቦኮ ሐራም ሽብርተኞችን እንዲመነጥር ለሰራዊቱ ትዕዛዝ ሰጥቻለሁ ሲሉ ነው የተደመጡት። ዘመቻውን በቻድ ሐይቅ አካባቢ በረሃ ውስጥ በሚበቅል ሐስከናይት የተባለ ጠንካራ ተክል ስም ሰይመውታል። ወታደሮቹ የውጊያ ልምድ ያላቸው፣ ጂሃዲስቶቹን ድል ለመምታት የሚያስፈልጋቸውን መሳሪያ የታጠቁ ናቸው ሲሉም አክለዋል ፕሬዚደንት ዴቢ። የቻድ የጦር ኃይል ባለስልጣናት እንደተናገሩት በወታደሮቹ ላይ እሁድ ማታ ድንገተኛ ጥቃት የሰነዘሩት የቦኮ ሐራም ታጣቂዎች 300 እንደሚሆኑ ገልጸው ከሞቱት ሌላ በርካታ የቆሰሉ ወታደሮች እንዳሉም አመልክተዋል። በርካታ የቦኮ ሐራም አጥቂዎች መገደላቸውን የገለጹት የቻድ ወታደራዊ ባለስልጣናት የጦር መሳሪያዎችና አስከሬኖችን ይዘው ያመለጡም አሉ ብለዋል። የተገደሉ ወይም የቆሰሉ በርካታ ሲቪሎችም እንዳሉ ነው የገለጹት። የቆሰሉት ሲቪሎችና ወታደሮች በነጻ ሕክምና እንዲሰጣቸው ፕሬዝደንቱ ማዘዛቸው ተጠቁሟል። የጦር ሰፈሩን የወረሩት የቦኮ ሐራም ታጣቂዎች በርካታ ተሽከርካሪዎችን፣ ሞተር ሳይክሎችን እና ከባድ መሳሪያዎች የተከማቹባቸውን ሕንፃዎች በእሳት አጋይተው ወደ ሐይቁና ወደ አካባቢው መንደሮች ሸሽተው አምልጠዋል ሲሉ ነው የጦር ሰራዊቱ ባለስልጣናት ጨምረው ያስረዱት። ማሩዋ የሚገኘው የካሜሩን ዩኒቨርሲቲ የግጭት አፈታት አዋቂ ባለሙያው ሳይቡ ኢሳ ቻድ ብቻዋን በቻድ ሐይቅ የሚንቀሳቀሱትን ጂሃዳዊ ታጣቂዎች ልትዋጋ አትችልም ብለዋል። በድህነትና በአስቸጋሪ የኑሮ ሁኔታ ምክንያት እጃቸውን የሰጡ ወይም በካሜሩን፣ ናይጄሪያና ቻድ እንዲሁም ኒጀር ኃይሎች የተዳከሙ የቦኮ ሐራም ተዋጊዎች ቻድ ሐይቅ አካባቢ የሚንቀሳቀሱ ሌሎች ትናንሽ ቡድኖችን ተመልሰው መቀላቀላቸው እንደማይቀር የተናገሩት ተንታኙ ሳይዱ እጅግ ሰፊ በሆነው የሐይቁ አካባቢ ተደብቀው የሚንቀሳቀሱትን ታጣቂዎች ሊያስቆሙ የሚችሉት ሀገሮቹ በጋራ እርምጃ ከወሰዱ ብቻ መሆኑን ጠቁመዋል። ታጣቂዎቹ ብዙውን ጊዜ ጥቃት የሚያደርሱት አቅርቦት ለመዝረፍ እንደሆነ ገልጸው ከመንግስታቱ ወታደሮችም ከሌሎችም የታጠቁ ቡድኖችም ላይ የጦር መሳሪያ ለመንጠቅም ጭምር መሆኑን አስረድተዋል። የቻድ መንግስት ጥቃቱን አስመልክቶ የቻድ ሐይቅ ኮሚሽን ህብረ ብሔራት የጋራ ግብረ ኃይልን እርዳታ መጠየቁን አስታውቋል። 11,000 ሰራዊት ያሉት ግብረ ኃይሉ ወታደሮች አዝምቶ እንደሆነ ግን ቪኦኤ ለጊዜው ሊያረጋግጥ አልቻለም። እንደ አውሮፓውያን የዘመን አቆጣጠር በ2009 ዓመተ ምህረት በናይጄሪያና በቦኮ ሐራም መካከል ውጊያ ከተቀሰቀሰና ወደ ሌሎቹ የአካባቢው ሀገሮች ከተስፋፋ ወዲህ ከ40,000 የሚበልጡ ሰዎች እንደተገደሉና 3,000,000 ሰዎች ከመኖሪያቸው መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያሳያል።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ዘገባዎቻችን ነው። ከዚህ በማስከተል የምናልፈው ወደ ዩናይትድ ስቴትስ የምርጫ ዘገባዎችና ትንታኔዎች ነው። በጎርጎሮሳውያኑ በመጪው ህዳር 5 ከሚካሄደው ፕሬዝዳንታዊ ምርጫ ቀን በፊት አስቀድሞ ድምጽ መስጠት ኤርሊ ቮቲንግ የተለያዩ ጥቅሞች እንዳሉት ድምጻቸውን የሰጡ መራጮችና የምርጫ ባለሙያዎች ለአሜሪካ ድምጽ ተናግረዋል። በዩናይትድ ስቴትስ ከምርጫው ቀን በፊት አስቀድሞ ድምጽ መስጠትን የሚፈቅዱ ክፍለ ግዛቶች የተለያዩ ደንቦችና የጊዜ ሰሌዳዎች አሏቸው። በአንዳንድ ክፍለ ግዛቶች አስቀድሞ ድምጽ ለመስጠት የተቀመጠው የመመዝገቢያ ቀነ ገደብ ያበቃ ሲሆን፣ በሌሎች ክፍለ ግዛቶች ደግሞ አሁን እየተጀመረ ነው። ደረጀ ደስታ ዘገባለሁ።
የምርጫውን ቀን ሳይጠብቁ ከወዲሁ አስቀድሞ ድምጽ ከሰጡት መካከል በካንሳስ ግዛት ሚዙሪ ከተማ ለ33 ዓመታት የኖሩት ዶክተር ሰለሞን ረታ አንዱ ናቸው። ያገኘናቸው እንደ አውሮፓ አቆጣጠር ጥቅምት 10 ድምጽ በሰጡበት ቀን ነበር።
ዛሬ ያው early voting ሰጥቻለሁ ድምጽ።
የምርጫው ቀን አይደለም ዛሬ፣ ለምንድን ነው የሰጡት?
እንግዲህ ስቴታችን አማራጭ ይሰጣል። ለምሳሌ በዚህ በምርጫው ቀን ስራ ላይ ከሆንክ ወይንም ደግሞ የማይመች ከሆነ early voting ሲጀመር ሄደህ ማድረግ ትችላለህ እዛው ኦፊሱ ድረስ ሄደህ ማለት ነው፣ ሎካል ኤሌክሽን ቦርድ። ግን ያው ጠይቃሉ፣ ምክንያት ሊኖር ይገባል። ዝም ብለህ ሄደህ ማድረግ አትችልም። ምዙሪ ህግ እንደዛ ነው። እና አልኖርም ወይም ደግሞ ስራ አለብኝ ካልክ መብት ነው። የሐኪም ቀጠሮ፣ የተለያየ ነገር ሊኖርብህ ይችላል። እና በዛ ይፈቅዳሉ።
እርስዎ ምን ምክንያት ሰጡ?
እኔ የዛን ቀን ስራ ነኝ ያው፣ ስለዚህ የምሰራው ደግሞ ከቤቴ የ45 ደቂቃ መንገድ ነው። እና በምወጣበት ሰዓት ትራፊኩ ምኑ ተደምሮ እኔ ቤቴ እስከምደርስ ድረስ የቮቲንግ ሰዓቱ ያልፋል። ስለዚህ እነሱም አክሴፕት አድርገው ያው ቫሊቱን ሰጥተውኝ ምርጫዬን ጨርሼ ወጥቻለሁ።
ምንድን ነው ሂደቱ? በሂደቱ ያስቸገሩት ነገር አለ?
ምንም የሚያስቸግር ነገር የለም። ያው እዚህ ሀገር ሁሉም እንግዲህ ህጉን ጠብቆ ነው የሚሄደው። ከኛ የሚጠበቁት ነገሮች ከመራጮች ያው ቮተር አይዲ አለን የተዘጋጀ በሎካል ቮቲንግ የሚሰጠን እና ከሱ በተጨማሪ ደግሞ ያው አይዲ ነው የሚፈልጉት። ድራይቪንግ ላይሰንስ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ ያልተቃጠለ ኤኒቲንግ ያለህን ማቅረብ እና ራስህን ያው ቬሪፋይ ማድረግ ማለት ነው።
በቴክሳስ የዳላስ አካባቢ ነዋሪ የሆነችው ናኦሚ ስዩም ሁልጊዜም ከምርጫው ቀን በፊት ድምፅ የምትሰጥ መሆኑን ገልጻ ከምርጫው ቀን በፊት አስቀድሞ ድምፅ መስጠት በርካታ ጥቅሞች ያሉት መሆኑን ትናገራለች።
ብዙ ወረፋ አይኖረውም። ገባ ወጣ ሊሆን ይችላል እንደ ሰፈሩ ነው። የተሰቡ ከስራም በኋላ ከስራም በፊት መሀል ቀን መሄድ ይችላል። በዛ ላይ ደግሞ ዊኬንዶች ስላሉ ቅዳሜ ክፍት ስለሆኑ እንደዚህ ለኤርሊ ቮቲንግ ቦታዎች ትንሽ የበለጠ አመካኛ ኖቨምበር ፊፍት ሁልጊዜ ማክሰኞ ነው የሚሆነው። ማክሰኞን ጠብቆ ከመሄድ ለስራም ካላመካኘ፣ ልጅ መጠበቅ ካስፈለገ፣ ልጅ ጠባቂ ካስፈለገ ኤርሊ ቮቲንጉ በጣም ያመካኛል። ምክንያቱም አንደኛ ረዘም ያለ ጊዜ ነው ያለ፣ ሁለተኛ ዊኬንድም አለ። ስለዚህ እንደዛ አይነት ምርጫ እድል ስላለ ኤርሊ ቮቲንግ ይመረጣል። እኔ ራሴ አሁን ሁልጊዜም ኤርሊ ቮቲንግ ነው የሚሄደው።
ዘንድሮም እንደሱ ነው የምታደርጊው?
አዎ። በተለይ ደግሞ የሚሆን ነገር አይታወቅም። አሁን ለምሳሌ እንደ አጋጣሚ ነገር ቢመጣ ያንን ለት ቢያምበኝ ሰው ቢታመምብኝ እንደ አጋጣሚ ሳይታሰብ ከከተማ መውጣት ካስፈለገ ይሄ ሁሉ ለአንድ ቀን ከመጠባበቅ ኤርሊ ቮቲንግ ብታደርግ የበለጠ ምርጫ ይኖርሃል። ወደ ሁለት ሳምንት እንደዚህ አለ ኤርሊ ቮቲንግ ከአክቹዋሊ ኖቨምበር ፊፍት በፊት ያው ተክሳስ በ21 ነው የሚጀምረው። ሁለት ሳምንት ይኖርሃል ማለት ነው ቦት ለማድረግ።
ሀና ጆይ ገብረስላሴ አትላንታ ጆርጂያ ነዋሪ ስትሆን በማህበረሰብ ውስጥ በተለይ ወጣት መራጮች በምርጫው እንዲሳተፉ በመገፋፋት ትሰራለች። ገለልተኛ ነው ያለችው ፕሮቴክት ዘ ቮት ጆርጂያ የተባለውን መንግስታዊ ያልሆነ ድርጅት ከሁለት ሴቶች ጋር እንደሚመሩ ገልጻለች። በጆርጂያ አስቀድመው ድምፅ ለመስጠት የተቀመጠው ቀነ ገደብ ተቃርበዋል ትላለች ሀና። እንደ አውሮፓ አቆጣጠር ጥቅምት 15 ጀምሮ እስከ ዳር አንድ ድረስ እንደሚቆይም ተናግራለች። ሀና በአትላንታ ብዙ ሰዎች በመራጭነት የተመዘገቡ ቢሆንም የምርጫው ቀን መገኘታቸውን መምረጥ መቻላቸውን ማረጋገጥ ትልቁ ስራ ነው ትላለች።
ብዙ ሰዎች ምርጫው እየተቃረበ መሆኑን ያውቃሉ። እኛ ግን ለምርጫው የቀረበው ነገር ምን እንደሆነ ማወቃቸውን፣ አስቀድሞ ድምፅ መስጠት ቢፈልጉ የት ቦታ ሄደው እንደሚሰጡ ማወቃቸውን፣ ድምፅ ለመስጠት መመዝገባቸውንና በልበ ሙሉነት እንዲመርጡ የሚያስፈልጋቸውን ነገር ሁሉ ማሟላታቸውን እናረጋግጣለን።
በቴክሳስ ግዛት ዳላስ አካባቢ ለሚገኙ መራጮች ለምርጫው ምዝገባ የሚያስፈልጋቸውን መረጃ በመስጠት የበጎ ፈቃድ ስራ የምትሰራው ናኦሚ ሰዎች በመራጭነት እንዲመዘገቡ አስፈላጊ ድጋፎችን ታደርጋለች።
ዶክመንቴሽኑን ሰጣቸውና ባሉበት ካውንቲ ውስጥ ያን ወረቀት ይሞሉና እኔ ያሳያቸዋለሁ ወይም ሲሞሉ ትክክል እንደሞሉ። ከዛ እሱን ካረጋገጥኩኝ በኋላ እነሱ ወስደው ፖስታ ውስጥ መክተት አለባቸው። እንደዛ ነው ሲስተሙ የሚሰራው ቴክሳስ።
ናኦሚ የምርጫ መረጃዎቹን በዳላስ አካባቢ ብዙ ኢትዮጵያውያን በሚሰባሰቡባቸው ዝግጅቶች በመገኘት እንደምትሰጥ ተናግራለች።
ብዙ ጊዜ የኢትዮጵያውያን ፕሮግራም አሁን ለምሳሌ ባለፈው ሴፕቴምበር ውስጥ ኢትዮጵያን ዴይ ነበር እና ከየቦታው ሰዎች ስለሚመጡ የአንድ ካውንቲ ሬፕሬዘንቲቭ ብቻ ሳይሆን እኔ ምን አደረግኩኝ በየካውንቲው ሄድኩኝ እና የዛን ካውንቲ ሬጅስትሬሽን ፎርሞች
ወሰደ እና ዛ ለመጡት ሰዎች ፍላጎት ካሳዩ ሬጅስተር ለማድረግ ፍላጎት ካሳዩ ያሉበትን መኖሪያቸውን ካውንት ያረጋግጥና ይሄንን ሙሉ በትክክል ከሞሉት በኋላ አረጋግጥና እዛው ይታሸጋል። ከዛ ግን ወስዶ ሜል ለማድረጉ የነሱ ሪስፖንስ እና እንደዛ ነው የምሰራው።
ናኦሚ ከምታነጋግራቸው መካከል አስቀድመው ለመምረጥ ብቻ ሳይሆን ለመጀመሪያ ጊዜ መራጭ የሚሆኑ በተለይም ወጣቶችን ማግኘቷን ገልጻለች።
አሁን ባለፈው ያነጋገርኳቸው በአብዛኛው ወጣቶች ማለት አሁን ገና 18 የሞላቸው ስለዚህ እነሱ ገና አዲስ መራጮች ስለሆኑ ይሄ የመጀመሪያ ጊዜያቸው መምረጥ ለመቻል ስለዚህ የመጀመሪያ ጊዜያቸው ነው። ፔፐር ወርኩን ሞልተዋል። እንግዲህ
እነሱ ፍላጎት አላቸው ለወይስ እናንተ ስለነገራችኋቸው ብቻ ነው የሚመዘገቡት?
አይ ፍላጎት አላቸው። ምክንያቱም ባይኖራቸው ኖሮ የኛንም ወረቀት አይሞሉም ነበር። ምክንያቱም ያናገርናቸው ሰዎች አሉ አይን ያልፈልግም ፍላጎት የለኝም ኢንትረስት የለኝም ብለው እንዲያሉ ሰዎችም አጋጥመውናል። ስለዚህ እነዚህ የተመዘገቡት ስለፈለጉ ነው።
በጆርጂያ በዚህ ምርጫ ወሳኝ ሚና ይኖራቸዋል የተባሉትን የማህበረሰብ ክፍሎችን ጨምሮ አዳዲስ መራጮችም እንዲመዘገቡ ግፊት እንደሚያደርጉ ሀና ተናግራለች።
Along with many, many other groups in Georgia have been working to register.
ድምጽ ለመስጠት ያልተመዘገቡ መራጮችን እንዲመዘገቡ ለማድረግ ከሚንቀሳቀሱት በጆርጂያ ከሚገኙ ሌሎች በርካታ ቡድኖች በተጨማሪ እኛም በተለይም 18 ዓመት የሞላቸውን የኮሌጅ ተማሪዎችና በዚህ ምርጫ ወሳኝነት ይኖራቸዋል የሚባሉትን ወጣቶች እንዲመዘገቡ እየሰራን ነው።
ሀና ብዙ ሰዎች ይህ ምርጫ የፕሬዝደንታዊ ምርጫ ብቻ ይመስላቸዋል፣ በዚህ ምርጫ ለድምጽ የቀረቡ በርካታ ጉዳዮች ግን አሉ ትላለች።
You know, it's not just about the presidential race. There is a lot more on this ballot than just the presidential race, right? There are local races, there are statewide races, there are so many positions on the ballot that affect our day-to-day life.
የአካባቢ ምርጫዎች አሉ። በክፍለ ግዛቶች ደረጃ የሚደረጉም አሉ። የቀን ተቀን ህይወታችንን የሚወስኑ አቋሞች ለምርጫ ቀርበዋል። ስለዚህ ሰዎች የሚሰጡት ድምጽ ከፕሬዝዳንታዊ እጩዎች በላይ መሆኑን በመግለጽ እናበረታታቸዋለን።
በቨርጂኒያ የስፕሪንግፊልድ ነዋሪ የሆኑት አቶ አበባየው አሉላ ሁሌም የመመርጠው በምርጫው ቀንና ቦታ ልክ በእለቱ በሰዓቱ ቀድሜ በመገኘት ነው ይላሉ።
ብዙ ጊዜ እኔ እንግዲህ ወደ 30 ዓመት ቆይቻለሁ። ሁሌም የለመርኩት በእለቱ ልክ ትክክል የመረጥኩ ይመስለኛል። ያቀደ በዛው በአካል እገኝቼ ስመርጥ ሞር ሳይኮሎጂካሊ በካርዴ ተቆጥሯል ገብቷል የሚለውን ነገር ሁሉ ኮንሲደር ለማድረግ ስለሚያደርግ በእለቱ ነው ብዙ ጊዜ ስመርጥ የቆየሁት። ዩዋል ማድረገው ይሄ ነው ነበር።
በቨርጂኒያ በተለይም ሰሜን ቨርጂኒያ እየተባለ በሚጠራው አካባቢ አስቀድመው የመረጡ መሆኑን የነገሩን አጋጥመውናል። አቶ አበባየው ግን አስቀድመው አይመረጡ እንጂ ስለ ምርጫ ከወዲሁ ከቤተሰቦቻቸውና ወዳጆቻቸው ዘንድ የሐሳብ ልዩነቶችና ውይይቶች እየተካሄዱ መሆኑን ይናገራሉ።
ያ በጣም እንግዲህ ክርክር አለ። ያው ማለቴ በቤተሰብ ደረጃም በጓደኛም እንግዲህ ወዴት እንሄድ ማን ነው የሚሻለው የሚለው ላይ እንግዲህ ያው የተለመደ ነው። ሁሉም የራሱን ይሄኛው የራሱን ግምት ወስዶ ስለሚናገር ያው መከራከሩ አለ። ማን ነው የሚሻለን በተለይ በሶሻል ፖሊሲ ዙሪያ ላይ ይሄ ግራስ ሩት ያለው ጥቅም በማስጠበቅ ደረጃ ላይ በናሽናል ፖሊሲ ደረጃ እሱን በተመለከተም ብዙ ጊዜ እናገራለን።
የካንሳሱ ነዋሪ ዶክተር ሰለሞን ረታ ከምርጫው ምን እንደሚጠብቁ ሲገልጹ
ሁለት ተወዳዳሪዎች አሉ። በእነሱ ውስጥ የትኛው ሞር ለኔ ስሞል ቢዝነስ ኦነርንም ነኝ እንደገናም ደግሞ ሰራተኛ ነኝ የትኛው ነገር ነው ለኔ ለቢዝነሴ ወይም ለቤተሰቤ የሚጠቅመኝ ነገር የሚለውን ያው እንግዲህ የሁለቱን ያቀረቡትን ፕላትፎርም አይቶ ከነሱ ከሁለቱ አንዱን ነው እንግዲህ እኔ ቹዝ ያደረኩትኝ።
ሃና በጆርጂያ የመራጮች ምዝገባ ከፍተኛ ደረጃ መድረሱ ከተመዘገበባቸው ክፍለ ግዛቶች መካከል አንዱ መሆኑን ገልጻለች። ይሁን እንጂ የፖለቲካ ቡድኖችም ሆነ የምርጫ አስተባባሪዎች ትልቁ ስጋት በምርጫው ቀን ምን ያህል ሰዎች ድምጽ ለመስጠት ይወጣሉ የሚለው መሆኑን ትናገራለች።
አንደኛው ትልቁ ስጋት ሰዎች ድምጽ ለመስጠት እንደሚወጡ ማረጋገጥ መቻል ነው። ሰዎች ለመምረጥ የተመዘገቡ ቢሆንም እንደ ጆርጂያ ያሉ ግዛቶች ሰዎች የምርጫው ቀን መውጣታቸውን ማየት ይኖርብናል።
በዩናይትድ ስቴትስ እንደ አውሮፓ አቆጣጠር ህዳር 5 ከሚካሄደው የፕሬዝደንታዊ ምርጫ ቀን በፊት ከ24 ሚሊዮን በላይ መራጮች ድምጽ የሰጡ መሆኑን አስቀድመው ድምጽ ሰጪዎችን የሚከታተለው ታርጌት ኤርሊ የተባለው ድርጅት አስታውቋል። አስቀድመው የተሰጡ ድምጾች በፖስታና በአካል እየተገኙ ከሚሰጡ መራጮች የተሰበሰቡ ናቸው። በዩናይትድ ስቴትስ ከምርጫው ቀን በፊት አስቀድመው ድምጽ መስጠትን የሚፈቅዱ ክፍለ ግዛቶች የተለያዩ ደንቦችና የጊዜ ሰሌዳዎች አሏቸው። በአንዳንድ ክፍለ ግዛቶች አስቀድሞ ድምጽ ለመስጠት የተቀመጠው የመመዝገቢያ ቀነ ገደብ ያበቃ ሲሆን በአንዳንድ ክፍለ ግዛቶች ግን አሁን እየጀመረ ነው።
አሁንም እዚሁ የምርጫ ርዕሰ ጉዳይ ላይ ነው የምንቆየው። እንደ አውሮፓውያን አቆጣጠር ህዳር 5 የዛሬ ሳምንት ማክሰኞ ምርጫ የሚካሄደው የዩናይትድ ስቴትስ ምርጫ ተቃርቧል። የምረጡኝ ዘመቻውም ተጧጡፏል። ከብዙ ሺህ ኪሎ ሜትሮች ርቀው ኬንያ ውስጥ የሚኖሩ አሜሪካውያንም ባሉበት ሀገር ሆነው በምርጫው መሳተፋቸውን ቀጥለዋል። የአሜሪካ ድምጽ ዘጋቢ ጁማ ማጃንጋ ናይሮቢ የሚኖሩ አሜሪካውያንን በሀገራቸው ፖለቲካ ስለሚያደርጉት ተሳትፎ አነጋግሮ ያጠናቀረውን ዘገባ ቆንጅታየ እንደሚከተሉት አቀርባለች።
ሮቢን ኤመርሰን አሜሪካዊት ናቸው። የሚኖሩት ከኬንያ ዋና ከተማ ከናይሮቢ ከዋናው የንግድ ስራ ድርጅቶች ከሚገኙበት ከመሃል ከተማው በስተምዕራብ 5 ኪሎ ሜትር ርቀት ላይ ኪሊማኒ የሚባል ሰፈር ነው። ሮቢን ኤመርሰን የሚኖሩት ከአሜሪካ በብዙ ሺህ ኪሎ ሜትሮች ርቀው ይሁን እንጂ በሀገራቸው የምርጫ ነክ ጉዳዮች በንቃት መሳተፋቸውን ግን እንደቀጠሉ ናቸው። በውጭ ሀገር የሚኖሩ ዲሞክራቶች የሚባል የዲሞክራቲክ ፓርቲው በውጭ ነዋሪ ደጋፊዎች የኬንያ ቅርንጫፍ ሊቀመንበር ናቸው። አሜሪካውያን በየትኛውም የዓለም አካባቢ ቢኖሩ በሀገራቸው ምርጫ መሳተፍ አለባቸው ይላሉ ሮቢን።
እያንዳንዱ ሰው መብቱን መጠቀም እንዲችል የዲሞክራሲን መሰረታዊ መርሆች ማክበር መቀጠል አለብን። ይህ በጣም አስፈላጊ ነገር ነው። ስለዚህ ምንም እንኳን የዩናይትድ ስቴትስ ዜጎች ሆነን የምንኖረው በተለያዩ የዓለም ሀገሮች ቢሆንም ሀገራችን በየትኛው አቅጣጫ መራመድ እንዳለባት ሀሳባችንን ለመግለጽ እድላለን።
ዩናይትድ ስቴትስ በውጭ ሀገር የሚኖሩ ዜጎቿን የገቢ ግብር ከሚያስከፍሉ ሁለት ብቻ ሀገሮች አንዷ ስትሆን ሌላዋ ኤርትራ ነች። ሮቢን ኤመርሰንም በውጭ ሀገር እንደሚኖሩ አሜሪካዊ በዘንድሮው ምርጫ ከሚያተኩሩባቸው ዋና ዋና ጉዳዮች አንዱ የግብር ክፍያ ጉዳይ መሆኑን አመልክተዋል።
There are many tax issues that even as a citizen that still impact us. And so your vote is አሁንም ዜጎችን የሚጎዱ የሆኑ ብዙ የግብር ችግሮች አሉ። ስለዚህ ስንመርጥ ድምጻችንን እናሰማበታለን ማለት ነው። ሁሉም ሰው ይህንን መብቱን እንዲጠቀምበት እናበረታታለን። ምክንያቱም የፈለገው ቢሆን ኃላፊነታችን ነው፣ ይመለከተናል። ደግሞም ድምጻችን ለሁላችንም ለዩናይትድ ስቴትስ ብቻ ሳይሆን ለመላው ዓለም ለውጥ ያመጣል።
ጆን ኦኮሮዱዱም ናይሮቢ የሚኖሩ አሜሪካዊት ናቸው። ከአራት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2020 ምርጫ ድምፅ መስጠታቸውን ገልጸዋል። በዚህም ምርጫ ድምፃቸውን እንደሚሰጡ ተናግረዋል። በንግድ ስራ የሚተዳደሩት የ66 ዓመቷ ጆን በውጭ የሚኖሩት አሜሪካውያን ድምፅ በተለይ እጅግ ተቀራራቢ በሆነ ድጋፍ በሚካሄድ የምርጫ ፉክክር የሚኖረው ሚና ሊናቅ አይገባም ብለዋል።
We must not be complacent. We must try and vote. I have never stopped voting. You know, as an American citizen, ቸልተኛ መሆን የለብንም። እንደምንም ብለን መምረጥ አለብን። እኔ ሳልመርጥ የቀረሁበት ጊዜ የለም። በአሜሪካዊነቴ ሁሌም እመርጣለሁ። ወደፊትም በዳዴም ቢሆን እየሄድኩ መምረጤን እቀጥላለሁ። ድምጽ መስጠት በጣም ወሳኝ ነው፣ በተለይ በዘንድሮ ምርጫ።
ሮቢን ኤመርሰንም ኬንያ የሚኖሩ አሜሪካውያን ድምጻቸውን እንዲሰጡ በሂደቱም እንዲሳተፉ ለማበረታታት መረጃዎችን በማሰራጨትና መራጮች እንዲመዘገቡ በመቀስቀስ ሲሰሩ መክረማቸውን ተናግረዋል።
One of the things that many US citizens around the world need to know again is በዓለም ዙሪያ ያሉ በርካታ የዩናይትድ ስቴትስ ዜጎች መምረጥ መብታቸው መሆኑን ማወቅ አለባቸው። ስለዚህ እኛም አሜሪካውያን ባሉበት ሁሉ እየተገኘን ይህንኑ የማስተዋወቅ ኃላፊነት አለብን። ጥያቄ ካላቸው መመለስ አለብን። ምንድነው የማደርገው? ለምንድነው የማደርገው? ምንድነው የሚያስፈልገኝ? የሚሉ ጥያቄዎች ይኖሯቸዋል። እኛም ለዚሁ ብለን በመላ ኬንያ የተለያዩ አካባቢዎች እንገኛለን።
ሁለቱ የኬንያ ነዋሪ አሜሪካውያን ከርቀትም ቢሆን የሀገራቸውን ምርጫ ነቅተው መከታተል ብቻ ሳይሆን በሂደቱ እየተሳተፉ ናቸው።
የአሜሪካ ገበሬዎች የታሪፍ ጉዳይና የድጎማ መቋረጥ አሳስቧቸዋል። በያዝነው ዓመት በአሜሪካ ምርጫ ለመሳተፍ ዝግጅት ላይ የሚገኙት የሀገሪቱ ገበሬዎች ኢኮኖሚው ከበድ ብሏቸዋል ተብሏል። የታሪፍ ጉዳይና የድጎማ መቋረጥ ከሚያሳስቧቸው ጉዳዮች ውስጥም ናቸው። የአሜሪካ ድምጹ ኬን ፋርቦ ገበሬዎችን አነጋግሮ ከኤልኖር ግዛት የላከውን ዘገባ እንግዶልዴ እንደሚከተሉ ያቀርበዋል።
በኢሊኖይ ግዛት በሚገኘው የጃን አክርማን ማሳ ላይ ፀሐይዋ በየማለዳው ብቅ ብላ ብርሃን ብትፈነጥቅም የገበሬው ተስፋ ግን ደብዘዝ ያለ ይመስላል።
በኢሊኖይ በየዓመቱ ግማሽ ሄክታር የሚሆን የዱባ ማሳ ይኖረናል።
የኢሊኖይ ግዛት በአሜሪካ ትልቁ የዱባ አምራች ግዛት ነው። ለጃን አክርማን ደግሞ ግማሽ የሚሆነውን ገቢ የሚያገኝበት ነው። በዚህ ዓመት ድርቅ ቢያጋጥምም አክርማን በርከት ያለ ዱባና መሰል አትክልቶችን አምርተዋል። አክርማንን ይበልጥ የሚያሳስበው የአየር ሁኔታው ሳይሆን ገበሬዎችን በሚደግፈው ሕግ መሠረት የሚሰጠው ድጎማ መቋረጥ ነው።
ኢንሹራንስ ለመግዛት ዕድል ይሰጠኛል።
እንደ አክርማን ያሉ አነስተኛ ማሳ ያላቸው ገበሬዎች ለእርሻቸው ኢንሹራንስ የሚከፍሉት ከመንግሥት በሚያገኙት ድጎማ ነው። ኢንሹራንሱን መያዝ ደግሞ ከአበዳሪዎች ገንዘብ እንዲያገኙና ስራቸውን እንዲቀጥሉ ያስችላቸዋል።
በአደጋ ጊዜ ወጪውን የሚሸፍን ኢንሹራንስ መግዛት መቻሌን ካላሳየሁ ሊያበድሩኝ አይችሉም።
ለሰብል የሚከፈለው ኢንሹራንስ ለገበሬዎች ድጎማ ለሚያደርገውና ፋርም ቢል ተብሎ ለሚጠራው የሕግ ማዕቀፍ ለአስር ዓመታት ከተፈቀደው $1 trillion ውስጥ 10% ይሆናል። ሕጉ ባለፈው ወር 10 ዓመቱ ቢሞላም በመታደሱ ጉዳይ ላይ የአሜሪካ ኮንግረስ መግባባት ላይ ሊደርስ አልቻለም። በዚህ መሃል ምርጫው እስከሚጠናቀቅ ድረስ ኮንግረስ ለእረፍት ተበትኗል። ይህ ለአክርማን ሌላው ችግር ነው።
የግብርና ገቢ በዚህ ዓመት ይቀንሳል።
አክርማን እንደሚለው ለዚህ ምክንያቱ እንደ ማዳበሪያ ያሉ ግብዓቶች ውድ መሆናቸውና እርሱ ለሚያመርተው ምርት የሚያገኘው ዋጋ ዝቅተኛ መሆኑ ነው። ዋጋው ውድ የሆነበት ከፊል ምክንያት ደግሞ ፕሬዚደንት ትራምፕ ከቻይና በሚገባው ብረት ላይ ታሪፍ በመጣላቸውና ቻይና በአጸፋው ከአሜሪካ በሚገባው አኩሪ አተር ላይ ታሪፍ መጣሏ ነው። የታሪፉ ጉዳይ በፕሬዚደንት ጆ ባይደን አስተዳደርም ቀጥሏል።
ቻይና የምትገዛው ቀንሷል። እናም ታሪፉ የሚጎዳው መጀመሪያው ገበሬዎችን ነው።
በፕሬዝደንታዊ ምርጫ ዘመቻ ወቅት የታሪፍ ጉዳይ ሲነሳ አከርማንና ሌላው የኢሊኖይ ገበሬ ዴቪድ አይዘርማን ያሳስባቸዋል።
ያስፈራኛል።
ሰብሉን በመሰብሰብ ላይ ያለው አይዘርማን አሁኑኑ ይሽጠው ወይስ በጎተራ አስቀምጦ ዋጋው ሲሻሻል ለገበያ ያውጣው ከራሱ ጋር ሙግት ላይ ነው። ታሪፍ የሚፈጥረው የረጅም ጊዜ ጉዳት ግን ያሳስበዋል።
ቻይና አሁን አኩሪ አተር ከእኛ ሳይሆን ከደቡብ አሜሪካ ነው የምትገዛው። ገበያውን አጥተናል።
ራያን ዋይትሃውስ ከኢሊኖይ የግብርና ቢሮ፣
አዲስ ገበያ ያስፈልገናል። ይህን ምርት የምንልክበት አዲስ ገበያ ያስፈልገናል።
ራያን ዋይትሃውስ በኢሊኖይ የግብርና ቢሮ የሕግ ጉዳዮች ዲሬክተር ናቸው። ገበሬዎችን በመወከል ከሕግ አውጪዎች ጋር ምክክር ያደርጋሉ።
ታሪፍ እንዳይጣል ማረጋገጥ የድርጅቱ ዋና ትኩረት ነው።
አይዘርማን እንደሚሉት ከቻይና ጋር የሚደረገው የንግድ ጦርነት ተጽዕኖ ያሳደረው በሰብል ዋጋ ላይ ብቻ አይደለም።
በብረትና አልሙኒየም ላይ ዋጋ በመጨመሩ የበርካታ መሳሪያዎች ዋጋ ጨምሯል። ለግብርና የሚያገለግሉ መሳሪያዎች ደግሞ በአብዛኛው ከብረትና ከአልሙኒየም የተሰሩ ናቸው።
የትረምፕ አስተዳደር ታሪፍ ያደረሰውን ጫና ለማቃለል ለገበሬዎች ተጨማሪ ድጎማ አድርገዋል። ነገር ግን የአይዘርማንን ኪሳራ ሙሉ ለሙሉ የሸፈነ አይመስልም።
ሙሉ በሙሉ እንደ ሸፈነልን አላውቅም።
አከርማን በበኩሉ ዋይት ሀውስን ማንም ያሸንፍ ማን ወይም የምክር ቤትና ሴኔት መቀመጫዎችን ማንም ይቆጣጠር የገበሬዎችን ሁኔታ እንዲያስቡ ተስፋ ያደርጋል።
የሚገባ ተወክለናል እንደ እውነቱ አይመስለኝም።
ምርጫውን ተከትሎ የትኛውን ፓርቲ መንግስትን ይቆጣጠር ለገበሬዎች ድጎማ የሚሰጠው ሕግ ይታደስ ዘንድ አከርማንና አይዘርማን ይሻሉ። ኬን ፋርቦ ከኢሊኖይ ለላከው ዘገባ እንግዶል ነኝ፣ ዋሽንግተን ዲሲ።
ለምሽቱ የያዝናቸውን የምርጫ ዘገባዎች እዚህ ላይ ጨርሰናል። መርሃ ግብራችንን ከመፈጸማችን በፊት ለምሽቱ ይዘናቸው ከነበሩ አበይት ዘገባዎች መካከል ጥቂቶቹን እናስታውሳችሁ። ትጥቅ እንዲያስረክቡ በመጠየቃቸው የደህንነት ስጋት ላይ መሆናቸውን የአማራ ተወላጆች ገለጹ። በኦሮሚያ ክልል ምስራቅ ወለጋ ዞን በሚገኙ 6 ወረዳዎች የሚኖሩ የአማራ ክልል ተወላጆች ራሳችንን ከታጣቂዎች ለመጠበቅ የገዛነውን መሳሪያ እንድናስረክብ ተጠየቅን፣ ይህ ደግሞ ለጥቃት ያጋልጠናል ሲሉ ለአሜሪካ ድምጽ ተናግሯል። የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምጽ በሰጡት ምላሽ የሚሊሻ ወይም ጋቸና ሲርና የተባለው አደረጃጀት ውስጥ ያልተካተተ ማንኛውም ግለሰብ የጦር መሳሪያ ይዞ መገኘት አይችልም ብለዋል። በሌላ ዘገባችን ደግሞ ከሱዳን ወደ ኢትዮጵያ የተመለሱ የትግራይ ተወላጆች እርዳታ እንዳላገኙ ተናግረዋል። በትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት ወደ ሱዳን ተሰደው የነበሩ የትግራይ ተወላጆች በሱዳን በጦርነት ምክንያት ወደ ሀገራቸው ቢመለሱም እርዳታ ማግኘት እንዳልቻሉ ገልጸዋል። የክልሉ ማህበራዊ ጉዳይና መልሶ ማቋቋም ቢሮ በበኩሉ በአቅም እጥረት ምክንያት ተመላሾቹ እርዳታ እያገኙ አለመሆኑን አረጋግጦ ጉዳዩን ለፌዴራል መንግስት አስታውቀናል፣ ከሚመለከታቸው ዓለም አቀፍ ተቋማት ጋርም ተነጋግረንበታል ብሏል። ከኢትዮጵያ አደጋ ስጋት አመራር ኮሚሽን ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎችና የምርጫ ዘገባዎችን እዚህ ላይ ይፈጽመናል። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ብርሃን ኃይሉ ስርጭቱን በማቀናበር፣ ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን እዚህ ላይ ይሰናበታለሁ። ሰላም ጤና ስጥልን። ደህና ደሩ።